የባል ኮዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ጥር 6 2012 ዓ.ም ምሽት ፕሮግራማችንን እናስተዋውቃችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ አገራዊ ምርጫውን ለማካሄድ ለነሐሴ 10 ቀን የጊዜ ቀጠሮ መቁረጡን አስታወቀ።
በእኛ ስሌት ዋና ዋናዎቹ ተግባራት በጊዜያቸውን ጠብቀው እና ጥራታቸውንም ጠብቀው ተከውነው ልናደርግ የምንችልበት የምርጫ ቀን ብለን የያዝነው ነሐሴ 10 2012 ነው።
የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ዘርዘር ያለ ዘገባ በዜና ዘገባችን ላይ ይዘን እንመለሳለን። በህትመት ጋዜጠኝነት ለረጅም ዓመት የሰራው ለስድስት ዓመታት የታሰረበትን ረጅም የእስር ጊዜ ጨምሮ ከስምንት ጊዜ በላይ በኢትዮጵያ እስር ቤቶች ያሳለፈው እስክንድር ነጋ አሁን ደግሞ የፖለቲካውን ዓለም ሊቀላቀል እንደሆነ ለምምጽ ገለጸ።
ጥያቄያችንን ተቀብሎ ለቦርዱ ሰብሳቢ ለወይዘሪት ብርቱካን ሚደቅሳ መርቶታል። ወይዘሪት ብርቱካን ሚደቅሳም በዚያው ዕለት ለሚመለከተው ክፍል መርተውታል። ስለዚህ አሁን የሚቀረው የቅድመ እውቅነት
ናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። ሞክብል ያበሮ ፕሮግራሙን በማቀናበር አብሮን ያመሻል። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ።
የኢትዮጵያ ብሔራዊ ምርጫ ቦርድ የ2012 ዓ.ም ምርጫ ጊዜያዊ የጊዜ ሰሌዳ ዛሬ ይፋ አድርጓል። ምርጫ ቦርዱ ሀገራዊ ምርጫ በሚካሄድበትን የተቆረጠ የምርጫ ቀን ነሐሴ 10 ቀን 2012 ዓ.ም አድርጎ አቅርቧል። ስለ ጊዜ ሰሌዳው የምርጫ ቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ እንደሚከተሉ አስረድተዋል።
በእኛ ስሌት ዋና ዋናዎቹ ተግባራት በጊዜያቸውን ጠብቀው እና ጥራታቸውንም ጠብቀው ተከውነው ልናደርግ የምንችልበት የምርጫ ቀን ብለን የያዝነው ነሐሴ 10 2012 ነው። ከቅድም ከገለጽናቸው የስራ እንቅስቃሴዎች በእኛ በኩል መከወን ካለባቸው፣ ከተሳታፊዎች መከወን ካለባቸው፣ ከተሳታፊዎች ስንል ፓርቲዎች፣ መንግስትም ደግሞ የሚጠበቅበት ነገር አለ። ከሁሉም ከተግባራት ለመፈጸም ከሚያስፈልገው ጊዜ በተጨማሪ ይህንን እኛ በድራፍትነት ያወጣነው ካላንደር የወሰኑት እና ኦሪየንት ያደረጉት የህግ ሀሳቦች እና የህግ ገደቦች አሉ። አንደኛው የህግ ገደቦች ስል በተለይ ከጊዜ ጋር የሚያያዝ በተመለከተ ማለት ነው። የመጀመሪያው የህግ ገደብ የአጠቃላይ ምርጫ በተለይም የአገራዊው ፓርላማውን ማለት ነው የሚደረገው ምርጫ የሚደረግበትን ጊዜ አስመልክቶ በህገ መንግስታችን የተቀመጠ የጊዜ ገደብ አለ።
በዚህ መሰረት ነሐሴ 10 እና 11 ውጤት በምርጫ ጣቢያዎች ይፋ የሚደረግበት፣ ከነሐሴ 11 እስከ 15 ደግሞ በምርጫ ክልል ደረጃ ቀድመ ውጤት ይፋ የሚደረግበትና ከነሐሴ 11 እስከ ነሐሴ 20 የቦርዱ አጠቃላይ ውጤት ማሳወቂያ እንደሚሆንም አሳውቀዋል። በሌላ በኩል በዚህ በዋሽንግተን ዲሲ ፕሬዚዳንት ዶናልድ ትራምፕ ዛሬ በዋይት ሀውስ በታላቁ የአባይ ግድብ ግንባታ ጉዳይ ለመነጋገር ዋሽንግተን የሚገኙትን የኢትዮጵያን፣ የግብጽና የሱዳንን የውጭ ጉዳይና የውሃ ሀብት ሚኒስትሮች አነጋግሯል። ሀገራቸው የሶስቱን ሀገሮች ትብብርና ዘላቂ ጥቅም ለሚያስጠብቅ ስምምነት ድጋፍ መስጠቷን እንደምትቀጥልም አረጋግጠዋል። በዛሬው ዕለትም ስለ ውይይቱ የሶስቱ ሀገራት መሪዎች መግለጫ እንደሚሰጡም ይጠበቃል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሱዳን ያሉት 900 ሺህ የሚሆኑ ስደተኞችን ለመርዳት የ447 ሚሊዮን ዶላር እርዳታ ለማግኘት ጥሪ አቅርቧል። የተባበሩት መንግስታት የስደተኞች አገልግሎት ስደተኞቹን ለማስጠለል፣ ለጤና ጥበቃና ምግብን እንዲሁም ለመኖር የሚያስፈልጉ ነገሮችን ሁሉ ለማቅረብ ከ30 በላይ ከሚሆኑ አጋሮች ጋር በመተባበር እየሰራ ነው። አብዛኞቹ ስደተኞች ከደቡብ ሱዳን ሲሆኑ ግጭትና ክትትልን ሸሽተው በሌሎች 9 ሀገሮች ይሄዱም እንደሚገኙባቸው አገልግሎቱ ገልጿል። በሱዳን ወታደራዊ ኃይል ውስጥ ባሉ የተለያዩ አንጃዎች መካከል ግጭት በተፈጠረበት በአሁኑ ወቅት ትላንት በከተማይቱ ካርቱም ተኩስ እንደተከፈተ ተዘግቧል። የሀገሪቱ የሽግግር መንግስት ቃል አቀባይ ፋይሳል መሐመድ ሳልህ ለመነሳሳቱ ተጠያቂው የብሔራዊ የስለላና የደህንነት አገልግሎት ነው ብለዋል። ተኩሱ የተከፈተው ያልተከፈለን ደሞዝ አለ የተሻለ ድጎማም ያስፈልገናል በማለት የአገልግሎቱ አባላት ትላንት ተቃውሞ ባካሄዱበት ወቅት ነው ብለዋል ቃል አቀባዩ። በተኩሱ 2 ሲቪሎችና 2 ወታደሮች እንደተገደሉ ወታደራዊ ኃይል ገልጿል። 2 ከፍተኛ ወታደራዊ መኮንኖች አሉባቸው፣ 4 ሰዎችም ቆስለዋል ተብሏል። በአሁኑ ወቅት ግን ወታደራዊ ኃይል አመጽ የተነሳባቸውን ቦታዎች የተቆጣጠረ መሆኑን ከፍተኛ የሱዳን ባለስልጣኖች ገልጸዋል። ባለፈው ወር ባበቃው የአውሮፓውያኑ 2019 ዓመት በአፍሪካ ዙሪያ ቁጣና ተቃውሞ ሰፍኖ እንደነበረና አሁንም ሲቀሰቀስ አለመታየቱን Human Rights Watch የተባለው የሰብአዊ መብት ተሟጋች ድርጅት ያወጣው አመታዊ ዘገባ ገምግሟል። ጊኒና ሱዳን ውስጥ ለረጅም ጊዜ ሲገዙ በቀዩ መሪዎች ላይ ቁጣ ታይቷል። የዚምባብዌ ኢኮኖሚ መዳሸቅ ተቃውሞን አስነስቷል። በኮንጎ ዴሞክራሲያዊት ሪፐብሊክና በኢትዮጵያ ግጭቶችና ከመኖሪያ የመፈናቀል ሁኔታዎችም ተከስተዋል ብሏል። በኮናክሪ፣ ሐራሬ፣ ካርቱም፣ ኪንሻሳ ተቃውሞ የተካሄደባቸው ምክንያቶች ቢለያዩም ከጸጥታ ኃይሎች የገጠማቸው ከባድ ምላሽም ተመሳሳይ ነበር ይላል የሂዩማን ራይትስ ዋች ያወጣው ዘገባ። አድማጮች፣ ለሰዓቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ።
ኤደንን ለዘገባው እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በህትመት ጋዜጠኝነት ለረጅም ዓመታት የሰራው ለስድስት ዓመት የታሰረበትን ረጅም የእስር ጊዜ ጨምሮ ከስምንት ጊዜ በላይ በኢትዮጵያ እስር ቤቶች ያሳለፈው እስክንድር ነጋ አሁን ደግሞ የፖለቲካውን ዓለም ሊቀላቀል እንደሆነ ለአሜሪካ ድምጽ ገልጿል። ባልደራስ ለእውነተኛ ዲሞክራሲ የተሰኘ ሀገራዊ የፖለቲካ ፓርቲ ለማቋቋም የሚያስችለውን የእውቅና የምስክር ወረቀት ለማግኘት ለምርጫ ቦርድ ማመልከቻ ማስገባቱንም ተናግሯል። ከኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄው የቀረበለት ቦርዱ ትላንትና ጉዳዩን መመልከቱን ገልጾ በሁለት ቀናት ውስጥ ምላሽ ይሰጣቸዋል ብሏል። ባልደራስ ለእውነተኛ ዴሞክራሲ በሚል ስያሜ የተሰጠውና በመቋቋም ላይ የሚገኝ አዲስ ፓርቲ የቅድመ እውቅና የምስክር ወረቀት ለማሰጠት ሂደቱን እንዲመሩ እንደተመረጡ የሚናገሩት ጊዜያዊ ሊቀመንበር እስክንድር ነጋ በአዲሱ የፖለቲካ ፓርቲዎች ምዝገባ አዋጅ መስፈርት መሰረት የቅድመ እውቅና መጠየቂያ ማመልከቻ ማስገባታቸውን ለአሜሪካ ድምጽ ገልጸዋል።
ፖለቲካ ፓርቲዎች ምዝገባ አዋጅ መጀመሪያ ቅድመ ምስረታ እውቅና ብሎ የሚሰጠው ሰርተፍኬት አለ። ያንን ለማሟላት ያስቀምጣቸው መስፈርቶች አሉ። እነዚያም እስከ 200 የሚሆኑ ፊርማዎች ይሰባሰባል። ከዛ በኋላ እነሱ የድርጅቱን ስያሜ ይሰይማሉ፣ መሪን ይመርጣሉ። ይህንን ካሟሉ በኋላ ማመልከቻቸውን ለምርጫ ቦርድ ያስገባሉ። ምርጫ ቦርድም ያንን ተመልክቶ እውቅና ሰርተፍኬት ይሰጠዋል። ያንን ሰርተፍኬት ይዞ ፓርቲው በመስረት የሚያስችል ፊርማ ያሰባስባል ማለት ነው። ህጋዊ ሰውነት ያገኛል ማለት ነው። የምስረታ ሂደት እኛም እሁድ ዕለት ኢንተርኮንቲኔንታል ሆቴል የ200 መስራች አባላት ስብሰባ አዘጋጅተን ነበር። ግን ከበላይ አካል መጣ ባሉን ትእዛዝ መሰረት ሆቴሉ ስብሰባውን እንድናይ በአዳራሽ ውስጥ እንድናካሄድ አልፈቀደልንም። ሆኖም እኛ መብታችን የመሰብሰብ መብታችን ስለሆነ ይህን መብታችን እናሳልፍ አንሰጥም ብለን ሆቴሉ አዳራሹን ቢከለክለንም ሜዳው ላይ እዛው ፊት ለፊት ሜዳው ላይ ተሰብስበን ህጉ በሚጠይቀው መሰረት ቅድመ ሁኔታዎችን አሟልተን ሰኞ ጠዋት ምርጫ ቦርድ ሄደን ማመልከቻውን አስገብተናል። ከቃለ ጉባኤ አያይዘን የቅድመ እውቅና እንዲሰጠን ማመልከቻ አስገብተናል። ምርጫ ቦርድም ጥያቄያችንን ተቀብሎ ለቦርዱ ሰብሳቢ ለወይዘሪት ብርቱካን ሚደቅሳ መርቶታል። ወይዘሪት ብርቱካን ሚደቅሳም በዚያውኑ ዕለት ለሚመለከተው ክፍል መርተውታል። ስለዚህ አሁን የሚቀረው የቅድመ እውቅና ሰርተፍኬቱ መቀበል ብቻ ነው ማለት።
በመቋቋም ላይ የሚገኘው ባልደራስ ለእውነተኛ ዴሞክራሲ ጊዜያዊ ሰብሳቢ እስክንድር ነጋ አያይዘው የገለጹት የቅድመ እውቅና ምስክር ወረቀቱን ወደ ዋና የምስክር ወረቀት ለመቀየር ከሚያስፈልጉት መስፈርቶች አንዱ የ10,000 ሰዎችን ፊርማ ማሰባሰብ በመሆኑ እርሱን ለማግኘት እንቅስቃሴ እያደረጉ መሆኑን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ የቅድመ እውቅና ምስክር ወረቀት መጠየቂያው ለቦርዱ እንደቀረበ አረጋግጠዋል።
ያው ያቀረብኩት የጊዜ እውቅና ጥያቄ ነው። በአዲሱ ህግ 1162 መሰረት ሁለት አይነት እውቅና አለ። አንደኛው እውቅና በጊዜ እውቅና ጥያቄ የሚባለው 200 ሰዎች ፊርማ ተሰባስበው መጥተው አንድ ፓርቲ ለማቋቋም ስለምንፈልግ ጊዜ እውቅና ተሰጥቶን የቀረውን ዋናው ለዋናው እውቅና የሚያስፈልገውን ነገር ለማሟላት ከዛ ደስ ጊዜ ይሰጠን የሚሉበት ነው። የሌላኛው ደግሞ በቀጥታ ቋሚ እውቅና ለማግኘት ሰርተፍኬት ለማግኘት ፓርቲዎች መጥተው አመልክተው ፕሮሰሳቸውን ጨርሰው የሚወስዱበት ነው። ስለዚህ ሁለት አይነት ነው ያለው። ስለዚህ መጀመሪያው ጊዜ እውቅና ለማግኘት የሚለውን አስገብተዋል። ለኢትዮጵያ ብሔራዊ ምርጫ ቦርድ
በምን ሁኔታ ላይ ነው ያለው ጉዳያቸው?
ጉዳያቸውን እንግዲህ ለቦርዱ ቀርቦ ቦርዱ ትላንትና አይቶታል። አይ ቲንክ ነገ ከነገ ወዲያ የሚያሳውቃቸው ይመስለኛል። ውጤቱን አስመልክቶ ያው የሚሆነው ምንድን ነው፣ የቴክኒካል ጉዳዮች ሲሟሉ የፖለቲካ ፓርቲዎች የስራ ክፍሉ ለቦርዱ ይልካል። ቦርዱ አይቶት የጊዜ ሰርተፍኬት ይሰጥ ወይም ይህኛው ሰርተፍኬት ይሰጥ ወይም ይህኛው ይሟላ ይላል። ግን ብዙ ጊዜ ሰርተፍኬት መፎ ብዙ የተኮምፕሊኬትድ ነገር ስለሌለው
የተወሳሰበ ነገር ስለሌለው
ምንም የተሳሰበ ነገር ስለሌለ በቃ በጥቂት ቀናት ያው ያገኛሉ ብዬ ነው የምገምተው።
ወይዘሪት ሶሊያና የቅድመ እውቅና ምስክር ወረቀት ፓርቲ ለመመስረት የሚያስችላቸውን እና በህጉ ላይ የተቀመጠውን መስፈርት ለማሟላት የሚያስፈልጋቸውን እንቅስቃሴ ለማድረግ ህጋዊ እውቅና እንደሚሰጣቸው ገልጸው ከዚህ ቅድመ ምዝገባ በኋላ አንድ ፓርቲ ክልላዊ ወይም አገራዊ ፓርቲ ሆኖ ለመመዝገብ ማሟላት ያለበትን መስፈርት አስረድተዋል።
ፓርቲ ሆኖ መመዝገብ የሚችሉበት አዲስ ህግ ላይ ከአንቀጽ 64 ጀምሮ አለ። ያው የፊርማዎቹ መስፈርት ለክልላዊ ፓርቲ 4,000፣ ለአገራዊ ፓርቲ ከሆነ የሚያቋቁሙት 10,000 ፊርማዎች ማሰባሰብ ይኖርባቸዋል። በነዚ ፎርማቶች መሰረት ከዛ በኋላ ደግሞ እሱ ማሰባሰብ ሲጨርሱ ጠቅላላ ጉባኤ ማድረግ ይኖርባቸዋል። ጠቅላላ ጉባኤውም እንደዚሁ የሚጠይቀው የሰው ቁጥር አለ። ጠቅላላ ጉባኤ ለሀገራዊ ፓርቲ 500 ለክልላዊ ፓርቲ 250 የተገኘ ተቀዳላ ጉባኤ ላይ ተገኝተው ፕሮግራማቸውን ማጽደቅ ይኖርባቸዋል። ፕሮግራም ይኖራቸዋል። ህገ ደንብ ይኖራቸዋል። ህገ ደንቡ ላይ ደግሞ በህጉ መሰረት ህገ ደንቡ ማካተት ያለበት የሚባሉ ዝርዝር ጉዳዮች አሉ። የፓርቲው አባላቱን እንዴት ነው የሚያስተዳድረው? ወጪ ገንዘቡን እስከናገኙ እንዴት ነው የሚያገኘው? ከተለያዩ አካላት ጋር ያለው ግንኙነት እንዴት ነው የሚሆነው? እጩዎች አመራረጥ እንዴት ይሆናል? ውስጠ ፓርቲ ዲሞክራሲ ነዚህ የመሳሰሉትን ህገ ደንብ ላይ መካት አለባቸው የሚባሉ የተወሰኑ ስታንዳርዶች ችኩ ላይ ያሉ። ስለዚህ ህገ ደንብ ውስጥ ማሟላት አለበት። የፖለቲካ ፕሮግራማቸውን ያጸድቃሉ፣ ጠቅላላ ጉባኤ ያደርጋሉ። ከዛ በተጨማሪ ደግሞ ያው ማሟላት ያለባቸው ፊርማ ደግሞ አሟልተው ይመጣሉ፣ አርማ ያስገባሉ። እነዚህ ታይተው በህጉ መሰረት የተሟሉ ናቸው መቅረብ ያለበት የፊርማ ቁጥር ቀርቧል ወይ፣ አርማቸውን ይገባ አስገብተዋል፣ ፕሮግራማቸዋል የሚለው ሪቪው ከተደረገ በኋላ ይህን ካየ በኋላ የስራ ክፍሉ ወደ ቦርዱ ለመጨረሻ ወቅታዊ ይልከዋል ማለት ነው። ስለዚህ ቦርዱ ዘንድ ይሰጣል።
ጊዜያዊ ሰብሳቢው እስክንድር ነጋ በበኩላቸው ፓርቲውን ለማስመዝገብ የሚያስፈልጉትን መስፈርቶች ሁሉ ለማሟላት ዝግጅት እየተደረገ መሆኑን ገልጸው የፓርቲውን ፖሊስ ክልል 10,000 ፊርማ አሰባስበው አገራዊ፣ ጊዜ ካልበቃቸው ደግሞ 4,000 ፊርማ አሰባስበው ክልላዊ ሆነው እንደሚመዘገቡ ይናገራሉ።
እንግዲህ አሁን ጊዜ ካለን 10,000 እናሰባስብና ሀገር አቀፍ አድርገን እናስመዝግበዋለን። ግን ጊዜ ከሌለ በክልል ደረጃ ለምርጫ ተሳትፎ ስንል በክልል ደረጃ እናስመዘግበውና ግን በምርጫ ተሳትፏችን የሀገር አማራጭ ሆነ የምንመጣው ማለትም የጥምረት አካል ሆነ የምንመጣው ቻችን አይደለም ወደ ምርጫው የምንገባው ከሌሎች ድርጅቶች ጋር በመጣመር የሀገራዊ እንደ ቅንጅት ሀገር አቀፍ ደረጃ አማራጭ ገባው እንጂ በአዲስ አበባ ደረጃ ብቻ አይደለም ተሳትፏችን የሚገጠበው።
ይህን የቅድመ እውቅና መጠየቂያ የ200 ሰዎች ፊርማ ለማሰባሰብ 90,000 ብር የሆቴል ከከፈሉ በኋላ ከበላይ አካል በሚል ትዕዛዝ ወደ አዳራሹ እንዳይገቡ በመከልከላቸው ከደጅ ሆነው ማሰባሰባቸውን የሚናገሩት ጊዜያዊ ሰብሳቢው እስክንድር ነጋ የሚቋቋመው ባልደራስ ለእውነተኛ ዴሞክራሲ ትግል የሚያደርገው በሰላማዊ መንገድ በመሆኑ ይህንኑ አካሄድ ይቀጥልበታል ብለዋል። የምርጫ ቦርድ የኮሚኒኬሽን አማካሪዋ ወይዘሪት ሶሊያና ሽመልስ ስለ ቅድመ እውቅና የምስክር ወረቀቱ ጥቅም ሲያስረዱ
ያው የጊዜ ሰርተፍኬት ጥቅሙ የተለያዩ እንቅስቃሴዎች በሚደረግበት ወቅት ጊዜ ሰርተፍኬት ያላቸው ስለሆኑ ገደብ እንዳይኖር፣ ክልከላ እንዳይኖር የመሳሰሉት ነገር ለማድረግ ይረዳል። ከበፊት በነበረው አሰራር ቦርዱ ፓርቲዎች እንደዚህ ለመመስር ሲመጡ ደብዳቤ ነበር የሚጽፈው በሂደት ላይ እኛ ጋር ስለሆኑ እና ተከሌ የሚባል ፓርቲ እያቋቋሙ ስለሆነ ድጋፍ ይደረግላቸው ብሎ ነበረ የሚጽፈው። አሁን በአዲስ ወቅት ግን የተለያዩ ደብዳቤ ስለ እያንዳንዱ ፓርቲ ከመጻፍ ይልቅ ራሳቸው ጊዜ እውቅና የተባለውን ነገር ይዘው በሶስት ወር ዋናው ስራቸው ሲያከናውኑ ድረስ ከቦርዱ ቅና እንዳላቸው ማሳያል።
ጊዜያዊ ሰብሳቢ እስክንድር ስለ ፓርቲያቸው ፕሮግራም ተጠይቀው ከግራ ዘመን ፖለቲካ ወደ ቀኝ ዘመን ፖለቲካ ያደላ ዋሽንግተን ዲሲ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ቀጣዩ ዘገባችን ሴቶች በጋቢና ነው። ለዛሬ የአፍሪካን ክሪኤቲቭ ማይንድስ መስራች የሆነችውን መዓዛ አክሊሉን በእንግድነት ይዘናል። አፍሪካን ክሪኤቲቭ ማይንድስ ከተለያዩ አፍሪካ ሀገራት የተውጣጡ ወጣቶች በስነ ጾታ ጉዳይ ላይ የጥበብ ስራዎችን በማቅረብ የባህሪ ለውጥ ለማምጣት ታስቦ የተመሰረተ ድርጅት ነው። የደንገረመው መዓዛን አነጋግራ ተከታዩን አሰናድታለች።
ጋዜጠኛና ጸሐፊ መዓዛ አክሊሉ ወይም ሀደራ በስነ ጾታ ጉዳይ ትኩረት ሰጥተው ከሚጽፉ ወጣት ሴት ጋዜጠኞች በግንባር ቀደምትነት ትቀመጣለች። በ2008 በኢትዮጵያ የአሜሪካን ኤምባሲ ድጋፍ ውሃ በዘ ጾታ የተሰኘ አጭር አስተማሪ ፊልም ጽፋ ዳይሬክት አድርጋለች። ራይተርስ ስፔስ አፍሪካ ላይም ከአምስት በላይ ጽሁፎችን አሳትማለች። መዓዛ የስነ ጾታ ችግሮች ላይ የማህበረሰቡን እውቀት ለማጎልበት አፍሪካን ክሪኤቲቭ ማይንድስ የተሰኘ ድርጅት መስርታለች።
አፍሪካን ክሬቲቭ ማይንድስ አፍሪካ ካሉ ከአምስት ሀገራት በቅርቡ የተመሰረተ አንድ ድርጅት ነው። ከተለያዩ ከአምስት ሀገራት ከናይጄሪያ፣ ከሱዳን፣ ከታንዛኒያ፣ ከኡጋንዳ እና ከኬንያ ጨምሮ አሁን ፓርትነሮች አሉን። እዛ ያሉበት ሆነው በየሀገራቸው እሱ ጋር በትብብር የምንሰራው ነው። ምንድን ነው የምንሰራው? አፍሪካን ክሬቲቭ ማይንድስ ሁላችንም በስነ ጥበብ ላይ ያለን ወይም ደግሞ ክሬቲቭ አርት ኢንዱስትሪ የሚባለው ላይ ስነ ጥበብ ላይ ያለን ሰዎች ሁነን በምንሰራው ስራ በዘርፋችንን አፍሪካውያን ሴቶችን ማብቃት፣ ማስተማርና ስለተለያዩ ነገሮችን ማስተማር ነው። ግን ይሄ የስነ ጥበባዊ መልኩን በተጠቀመ ማለት ነው። አሁን እኛ ጋር ያሉት በፍቃደኝነት የሚሰሩ የስዕል ባለሙያዎች ስዕላቸውን በመጠቀም እሱኛውን የራሳቸውን ጥበብ በመጠቀም ስለ ሴቶች የተለያዩ ነገሮች መግለጽ ይሞክራሉ። በእሱ አድርገን እናስተምራለን። በስነ ጽሁፍ ላይ ያሉት ደግሞ በስነ ጽሁፋቸው ታሪክ ሊሆን ይችላል፣ አጫጭር ግጥሞች ሊሆን ይችላል፣ በወለዶች ሊሆን ይችላሉ። እሱን በመጠቀም ስለተለያዩ ህብረተሰቡ ስለ ሴቶች ማወቅ አለባቸው የሚላቸውን ወይም ደግሞ ሴቶች ስለ ራሳቸው ማወቅ አለባቸው፣ ስለ መብታቸው፣ ስለ ግዴታቸው፣ ስለሚደርሳቸው ጥቃት ሲደርስባቸው የት መሄድ አለባቸው፣ እነማን ያግዟቸዋል፣ ከየትኛው መስሪያ ቤት ምን አይነት እርዳታ ማግኘት ይችላል፣ ወይስ ጥቃት ሲባል ምንድን ነው ጥቃት ራሱ ዲፊኒሽኑ፣ ከማብራሪያው ጀምሮ ቤት ውስጥ ጥቃት ሲደርስ የሚሰማቸው አካል አለ ወይ፣ ለማን ነው መሄድ ያለባቸው፣ ከዛ ደግሞ ከትዳር አጋራቸው ላይ ጥቃት ሲደርስ ምንድን ነው የሚባለው፣ ከውጭ አካል ወይም ደግሞ ቤት ውስጥ ካለ በማህበረሰቡ ዘንድ ቤተሰብ ከምንለው ውጭ ያለው ጥቃት ሲደርስ ማን ነው የሚባለው፣ የት ነው የሚካሄደው፣ እንዴት ነው የሚደረገው የሚባለውን በአጠቃላይ ስነ ጥበባዊ በሆነ መልኩን ለህብረተሰቡ ለማስተማር የተደራጀ ነው።
ኢትዮጵያውያን ሴቶችም ከሌሎች አፍሪካውያን ሴቶች ጋር ተመሳሳይ ችግሮችና ፈተናዎች እንዳሉባቸው የምትናገረው መዓዛ እንደዚህ አይነት ሀሳቦችን በጥበብ ስራዎችን በመጠቀም ወደ ማህበረሰቡ ማድረስ መልካም አማራጭ መሆኑንም ታምናለች።
በቅርቡ አሁን እየሰራ ነው ያለውን ፕሮጀክት በታሪክ ውስጥ ያልተነገሩን ወይም ደግሞ ስንማር በደንብ ያላወቅናቸው ግን በጣም ጥሩ ስራ የሰሩ ትልቅ ስም ያላቸው አፍሪካውያን ሴቶችን ታሪክ በኮሚክ ቡክ ወይም ደግሞ ኮሚክ ቡክ በሚለው ካራክተር ውስጥ ተጠቅመን ስለ እነዚህ ሴቶች ታሪክ መናገር፣ ለወጣቱ አውጥቶ መስጠት፣ ከዛ በኋላ ወጣቱ በተለይም ደግሞ ሴቱ እንደንትና የምትላትን ሴት ከራሷ ማህበረሰብ፣ ከራሷ ቋንቋ፣ ከራሷ ካደገችበት አካባቢ የወጣች አንዲትን ሴት ለአሁን ላሉት ጀኔሬሽን፣ አሁን ላሉት ወጣቶች መስጠት የሚል ፕሮጀክት የሚለው ነበር። አሁን ከዛ በተጨማሪ የኢትዮጵያውያን ሴቶች ዳያሪ የሚል አፍሪካን ዳያሪስ ኦፍ ኢትዮጵያን ገርልስ የሚል አንድ ሁለተኛ ፕሮጀክት አለን። በዚህኛው ፕሮጀክት ምንድን ነው በተለያየ ሀገሪቷ ያሉ ከተለያዩ ቋንቋዎች ወስደን ያሉ ሴቶች በተለይ ደግሞ ከ12-15 ያሉ ሴቶችን አንድ ሳምንት ሙሉ ቀን ሙሉ የነበራቸው ሂደት እንዲጽፉ እናደርጋቸዋለን። በራሳቸው ቋንቋ፣ በራሳቸው የስነ ጽሁፍ ብቃት በሰዓቱ ባለባቸው ምንም ነገር ሳይጨመርበት እንዲጽፉ እናደርጋቸዋለን። ከዛ በኋላ መልሶ ለህብረተሰቡ እናቀርበዋለን። ይህም ምንድን ነው ወላጆች ለልጆቻቸው በተለይ ሴት ልጆቻቸው ምን ጫና እያደረጉ ነው ሴቶቹ የሚያሳልፏቸው። እኛ ሀገር ደግሞ በተለምዶ ወላጅና ልጅ አይነጋገርም፣ ቀንህ እንዴት ነበር የሚለው ነገር በጣም ይጎለናል ይሄኛው ነገር እና ይህንን ታሪክ ለቤተሰቦች ራሱ ለሶሳይቲ ለማህበረሰቡ ራሱ እንዲያነቡት ይደረግና ሴቶቹ ምን እያሳለፉ እንዳለ ምን እንደሚያስብ ጭንቅላታቸው እያንዳንዱ ሰው ሲነግራቸው እነሱ ጭንቅላት ላይ ምን እንደሚፈጠር እነሱ ስለ ራሳቸው ያላቸው እይታ፣ ስለ ቤተሰቦቻቸው ያላቸው እይታ፣ ስለ ማህበረሰቡ ያላቸው አመለካከት ሰው እንዲገባው ወላጅም መለስ ብሎ ልጄን ምን እያደረግኳት ነው፣ ምን እያልኳት ነበር፣ ለካ እንደዚህ ስላት እንደዚህ እየተሰማት እንደሆነ አላውቅም ነበር ብሎ ከልጆቻቸው ጋር የመነጋገር ሀቢት እንዲኖር በግልጽነት የመነጋገር ባህል እንዲዳብር የምናደርገው እሱ ሁለተኛ ፕሮጀክታችን ነው። ያው የአስተሳሰብ ለውጥ የሚጀምር ሁላችንም ለመለወጥ አስተሳሰባችን ለመለወጥ ራሳችን ስናዘጋጅ ነው። በብዛት የምንቸገር በግላችን የምናደርገው ወይም ደግሞ መስሪያ ቤታችን ላይ የምናሳየው እና ቤታችን መተን ምን ሆነ የተለያየ ነገር ይሆናል። አንደኛው ምናረጋቸው ነገሮች ያንዳንዱ ምናረጋቸው ነገሮች ሰው ላይ ወይም ደሞ ልጆቻችን ላይ የራስን የቻለ ተጽዕኖ አለውና ማስተዋል ስንጀምር ነው። እንደ ግለሰብ ደግሞ እኔ በግሌ ምን ማድረግ እችላለሁ? እዚህ ለራሳችን እንዲደረግብን ማንፈልገው ነገር ወይም ደግሞ የራሳችን የሆነ ሰው እንዲጎዳብን በማንፈልገው መልኩ ሌሎችን ላለመጉዳት መቆጠብ ነው።
በመጨረሻም ማዓዛ በስነ ጾታና በጥበብ ዙሪያ ለሚሰሩ ወጣቶች አፍሪካን ክሬቲቭ ማይንድስ ክፍት መሆኑን ገልጻ በፌስቡክና በድረገጻቸው በኩል እንዲያገኙዋቸውም ጋብዛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ሄደንን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ዝግጅቱን በመምራት አብሬያችሁ ያለሁት ጽዮን ግርማ ነኝ። ሞክቢል ያብሮ ፕሮግራሙን በማቀናበር ነው። አልፍሬዶ አልሳንቶስ ደግሞ የስርጭት ምህንድስናውን እየተከታተለ ይገኛል። ተከታዩ መሰናዷችን የዘጋቢዎች መስኮት ነው። የዘጋቢዎች መስኮት ዛሬ ወደ ኤርትራ ነው ይዞን የሚያመራው። ኤርትራዊ ወጣት ድምጻዊ ቃልአብ ተወልደ መድህንን ለጋቢና ቪኦኤ አድማጮች እናስተዋውቃችኋለን። ወጣት ድምጻዊ ቃልአብ ተወልደ መድህን ጥሩ ስምና ዝና ካላቸው ወጣት ድምጻውያን መካከል አሁን ተጠቃሽ ነው ይለናል የአስመራው ዘጋቢያችን ብርሃነ። በሚያወጣቸው ነጠላ ዜማዎችና ክሊፖች በወጣቶች ተወዳጅነትን ከማግኘቱም ባለፈ የተለያዩ ሽልማቶችን ማግኘትም ችሏል። ክራር በጥሩ ሁኔታ ይጫወታል። እንዲሁም ደግሞ እስካሁን ከሰራቸው በጣም ብዙ የሙዚቃ ስራዎቹ የሚበዙት የራሱ ዜማዎች እንደሆኑም ለቪኦኤ ገልጿል። አብዛኞቹ የሙዚቃ ቪዲዮዎች መነሻ ሀሳቦቹም የራሱ እንደሆኑ ድምጻዊው ቃልአብ ተናግሯል። ብርሃነ በረሀ ከአስመራ በተከታዩ ዘገባ ያስተዋውቀናል።
በልጅነቱ ክራር በመነካካት የጀመረውን የሙዚቃ ህይወት እንደ አውሮፓውያን አቆጣጠር በ1997 የብሔራዊ አገልግሎቱን ለመፈጸም ሳዋ በመሄድ የክራር ችሎታውን በማሳደግ የመዝፈን አቅሙን ማወቅ እንደቻለ የተናገረው ድምፃዊ ቃልአብ በሀገር መከላከያ የሙዚቃ ባንድ ውስጥ የመግባት እድሉን በማግኘቱ በባንዱ በክራር ተጫዋችና በድምፃዊነት በመስራት ችሎታውን በማሳደግ አሁን ለደረሰበት ደረጃ ትልቅ አስተዋጽኦ እንደነበረው ተናግረዋል። ወጣት ድምፃዊ ቃልአብ አያይዞም እንደ አውሮፓውያን አቆጣጠር በ2002 የኤርትራ የነጻነት በዓል በተከበረበት ወቅት ለመጀመሪያ ጊዜ ለህዝብ የመድረክ ስራውን ማቅረብ እንደቻለና በ2010 የመጀመሪያ አልበሙን እንዳሳተመ ተናግረዋል።
መጀመሪያ ጊዜ ግን ኣብቲ 2003 ክልተን ደበለ እዋናት ብደረጃ ግንባር ካሴት ክንሰርሕ ኢልና ህዝቢ ዓብ ተቐባልነት ገበረትን
እንደ ኤውሮጳውያን ኣቆጣጠር ብ2003 ከመከላከያ የሙዚቃ ባንድ ጋር በነበርኩበት ወቅት እቲ ምስጢር ፍቅርና የሚል ዘፈኔ ለመጀመሪያ ጊዜ ከህዝብ ጋር በማስተዋወቅ ዝናን ያስገኘልኝ ዘፈን ነው። ከዛ በኋላ በተለያዩ ሀገራዊ በዓሎች ላይ በመሳተፍ ኢልናልኪ ስማ ንሕና የሚሉና ሌሎች በርካታ ነጠላ ዘፈኖችን ሰርቻለሁ። በ2009-10 ዓ.ም ለመጀመሪያ ጊዜ 10 ዘፈኖችን የያዘ ግርማ ከተማ የተሰኘ አልበም ሰርቻለሁ። አልበሙ በአገር ውስጥና በውጪ ብዙ ተቀባይነትን ያስገኘልኝና አሁን ያለሁበት ደረጃ ላይ እንድደርስ ትልቅ በር ከፍቶልኛል ብለዋል። ወጣት ድምጻው ቃልአብ ብዙ ክሊፖችን እንደሰራ ቁጥራቸውን ግን ማስታወስ እንደማይችል በመናገር እንደ አውሮፓውያን አቆጣጠር በ2004-05 ክሊፕ ብዙም ባልታወቀበትና ባልተጀመረበት ጊዜ ክሊፕ እንደሰራ ተናግረዋል።
ሚስቴር ፈርና ብ2004-05 ሲ ደረጃ ክሊፕ ዘይፍለት ኩሎ ሽዒ ጀሚረ ክሊባነ
እንደ አውሮፓውያን አቆጣጠር በ2004 ክሊፕ በማይታወቅበትና ባልተጀመረበት ጊዜ ሚስጥር ፍቅርና የሚል ዘፈኔ በክሊፕ ሰርቻለሁ። ከዛ በኋላ ለረጅም ዓመታት ታምሜ ስለነበር ከሙዚቃ ርቄ ነበር። ከበሽታዬ ካገገምኩ በኋላ ሰበይ እምትል ዘፈኔን በማውጣት ወደ ሙዚቃ ከተመለስኩ በኋላ ፍሽኽ በሊ፣ ክንራኸቢና፣ ካንዶዬ፣ ኮራለይ፣ ዘይማልሰይ የሚሉ ክሊፖችን ሰርቻለሁ። አሁንም ብዙ ስራዎችን እየሰራን ነው ብለዋል። የክሊፕ ስራዎች ላይ ብዙ ጥልቅ እውቀት ሳይኖረውም የግጥም ሐሳቦችን የመፍጠር አቅም እንዳለውና የሚበዙ የክሊፕ ስራዎቹ መነሻ ሐሳቦች የራሱ እንደሆኑ ነው ወጣት ቃልአብ የሚናገረው። ወጣት ድምጻዊ ቃልአብ ዜማ የመፍጠር ጥሩ አቅምና ተሰጥኦ እንዳለው በመጥቀስ የሚበዙ የክሊፕ ስራዎቹ ዜማዎቹ የራሱ እንደሆኑ ተናግሯል። አያይዞም ዜማ ለማውጣት በአእምሮ ዜማውን ካሰላሰለና በአፉ ካንጎራጎረ በኋላ በክራር እንደሚሰራም ተናግሯል። ወጣት ድምጻዊ ቃልአብ ተወልደ መድን እንደ አውሮፓውያን አቆጣጠር በ2018 ለመጀመሪያ ጊዜ በተዘጋጀውና ለሁለተኛ ጊዜ በ2019 በቀጠለው የሻሞት ሽልማት በክሊፕ ስራዎቹ ሁለት ጊዜ የአመቱ ምርጥ ክሊፕ የሚል ሽልማቶችን እንዳገኘም ተናግሯል።
ከተሽል 10 ሽሞንተን ዝነበረ አውት ናይ ክንራከቢና ድልደርፍ ነይሩ አፍቲ ሻሞት ተዳሊ ዝነበረ ሐሙሽ ተብልጫ ተስ አርባቲው ወናይና ወሲድ ነኝ ያለ
ዘፈኔ እንደ አውሮፓውያን አቆጣጠር በ2018 በተዘጋጀው የመጀመሪያ የሻሞት የሙዚቃ ሽልማት ተሸልሟል። ክሊፑ ሌሎች በአራት የተለያዩ ምድቦችም ሽልማቶችን አግኝቷል። በ2019ም ማለሰይ በሚል ክሊፕ ለሁለተኛ ጊዜ የሻሞት ሽልማት አግኝቻለሁ። ክሊፑ በአምስት የተለያዩ ምድቦችም ሽልማት አግኝቷል። የዚህ ሁሉ ሽልማት ዋነኛ ምስጢር ደግሞ ሁሉም በስራ ላይ የተሳተፉ ሰዎች ያደረጉት ጥረት ውጤት ነው። በዚህ አጋጣሚ ሁሉንም አመሰግናለሁ ብለዋል። ብዙ አድናቂዎችና ተከታዮች ያሉት ወጣት ድምጻዊ ቃልአብ ተወልደ መድህን በቅርብ ጊዜ አዳዲስ የክሊፕ ስራዎችን እንደሚለቅ ተናግረዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀን እናመሰግናለን። በጣም ጥሩ ዜማም ይመስላል። እንግዲህ ለአድማጮቻችን ከድረገጽ ላይ አግኝታችሁ እንድታዳምጡት እንጋብዛለን። ለዛሬ ዝግጅታችንን በዚህ አጠናቀናል። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ላይ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ። የዛሬው ጋቢና ጉዟችንን በዚሁ አጠናቀን ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩኝ። ፕሮግራሙን በማቀናበር ሞክቢል ያብሩ አብሮን ነበር። አልፈሊዶ አልሳንቶስ የስርጭት ምህንድስናውን በመቆጣጠር አብሮን አምሽቷል። ጥላሁን ገሰሰ አምሳሏ በተሰኘው ዘፈኑ ጥሩ። በነገው ምሽት ዝግጅታችን እንገናኝ። Yeah.
VOA. Sono in radio nei sagali americati.